ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መስከረም 24 ቀን 2014 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ መስከረም 24 ቀን 671 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ጉልቻ ቢቀየር ወጥ አጣፍተን በሚል ርዕስ የቀረበውን የዕለቱን አተታ በቅድሚያ እናሰማለን። በማስከተልም በ2006 ዓመተ ምህረት የአሜሪካን አቋም አስመልክቶ በፍኖተ ዴሞክራሲ ተላልፎ የነበረውን አተታ በመጨረሻም በ2005 ዓመተ ምህረት የወያኔን የጎጥ ፖለቲካ አስመልክቶ የወጣውን የዴሞክራሲያ እትም እናሰማለን። በቅድሚያ ዜና።
በሰሜን ወሎ የተለያዩ አካባቢዎች የወያኔ አሸባሪ ታጣቂዎች በህዝቡ ላይ አሰቃቂ ወንጀሎች እየፈጸሙ መሆናቸውን ከየቦታው የሚደርሱ መረጃዎች ይጠቁማሉ። በሀብሩ ወረዳ ወላወላ በተባለው አካባቢ ወያኔዎች ካምፕ አቋቁመው የህዝቡን እህልና ንብረት እየዘረፉ ከመሆናቸውም ሌላ አሰቃቂ ድርጊቶችን እየፈጸሙ መሆናቸው ታውቋል። አሸባሪዎቹ ይህንን ወንጀል የፈጸሙት ወያኔ በትጥቅም ሆነ በሌላ ሊፋለሙ ለሚችሉ ወገኖች መቀጣጫ እንዲሆን ነው ተብሏል። በዚህ ወረዳ መንወየ በሚባለው ቀበሌ አሸባሪ ወያኔ ቡድን በርካታ ቤቶች ያወደመ ሲሆን ማምለጥ ያልቻሉ አዛውንቶችን በግፍ ገድሏቸዋል ተብሏል። ይህ ሁሉ የወያኔ ግፍ የተፈጸመው አገዛዙ ባለው ጸረ አማራ አቋም የተነሳ የወያኔ ቡድን መረን በመለቀቁ መሆኑ የአካባቢው ነዋሪዎች እያማረሩ ተናግረዋል። አገዛዙ መከላከያን ሌሎችም የፌደራል ተቋማት እርምጃ እንዳይወስዱ ከማገዱን በተጨማሪ የአካባቢው ልዩ ኃይል ሚሊሻ ራሱን እንዳይከላከል ማገዱን የጦር መሳሪያ ማስፈታቱንም በሰፊ ይነገራል። የተባበሩት መንግስታት ድርጅት አልጣኖች ወያኔን ስለረዱ አባረርኩ እያለ የሚሳለቀው የኮሎኔሉ አገዛዝ ወያኔዎች በወሎና በጎንደር የሚያደርሱት ግድያ፣ ማፈናቀልና ውድመት ሙሉ በሙሉ ተጠያቂ ነው። በሌላ ዜና በአሸባሪ ወያኔ ቡድን ተፈናቅለው በተለያዩ ቦታዎች የተጠለሉ ዜጎች በከፍተኛ ችግር ውስጥ የሚገኙ መሆናቸውንም ለማወቅ ተችሏል። በደሴ አካባቢ የሚገኙ ተፈናቃዮች በቂ እርዳታ እንዳልተደረገላቸው በተደጋጋሚ መግለጻቸው የሚታወቅ ሲሆን ሰሞኑን ከሐራ ወረዳ ተፈናቅለው በኮምቦልቻ በየትምህርት ቤቱ በየቤተክርስቲያኑ ከተጠለሉት በላይ ውጭ ቤት ተከራይተው ለመቀመጥ የተገደዱ ዜጎች መኖራቸውም ታውቋል። በአሁኑ ወቅት ግን አከራዮች ክራውን በእጥፍ እየጨመሩና ለማከራየትም ፈቃደኛ ባለመሆናቸው ብዙዎች ለጎዳና ተዳዳሪነት መደረጋቸው ታውቋል። በሰቆጣ አካባቢ ያሉ ተፈናቃዮች ከምግብ እጥረት የተነሳ ዜጎች በሞት አፋፍ ላይ መሆናቸውንም ከቦታው ከተገኘ መረጃ ማወቅ ተችሏል። አጋዛዙም ሆነ ዓለም አቀፉ ተቋማት ለወሎም ሆነ ለጎንደር ለተፈናቀሉ እርዳታ አልለገሱም። ተስፋ ለሞልደየስ የተባለ የኢትዮጵያ ኢንሳይደር መስራች ወና አዘጋጅ ጋዜጠኛ ቅዳሜ መስከረም 22 ቀን በፖሊስ ቁጥጥር መዋሉ ታወቀ። ጋዜጠኛው ቅዳሜ በአዲስ አበባ ኢሬቻ ላይ ቪዲዮ በመቅረጽ የቄሮ መንጋዎች ለአሸባሪዎች እነ ጃዋር መሐመድ እንዲፈቱ ሲጠይቁና አገዛዙን ሲያወግዙ የሚያሳዩ ምስሎች ማሰራጨቱ ይታወቃል። ፖሊስ የጋዜጠኛውን ቤት እንደፈተሸም ታውቋል። ተስፋለም ቀደም ብሎ በተለያዩ የሚዲያ ተቋሞች የሰራ ሲሆን ከዞን 9 አባላት ጋር ጨምሮ በልዩ ልዩ ጊዜያት ለእስር መዳረጉና በዚህም ሳቢያ በአንድ ወቅት አገር ጥሎ መሰደዱ ይታወቃል። በሌላ ዜና አብርሃ ደስታ የተባለው የአሬና አመራር አባል ከጥቂት ቀናት በፊት በቁጥጥር ስር መደረጉ የተነገረ ሲሆን ቅዳሜ መስከረም 22 ፍርድ ቤት መቅረቡና ግጭት በመቀስቀስና ህገወጥ መሳሪያ ይዞ በመገኘት ወንጀል የተከሰሰ መሆኑን የግለሰቡ ጠበቃ ተናግሯል። አብርሃ ደስታ ቀደም ብሎ በፌስቡክ ገጹ ላይ በሰራጨው ጽሑፍ የትግራይ ተወላጆች ያለጥፋታቸው ከየቦታው ተለቅመው የተሰሩ መሆናቸውን ገልጾ ታስረው የተፈቱትም ቢሆኑ በባንክ ያስቀመጡትን ገንዘብ እንዳያንቀሳቅሱ በመደረጉና የንግድ ቤቶቻቸው በመዘጋታቸው ከፍተኛ ችግር ውስጥ መሆናቸውን ገልጾ እንደነበር ይታወቃል። ቅዳሜ መስከረም 22 ቀን በጌዲዮ ዞን በይርጋ ጨፌ ወረዳ በዶማርሶና ቡዳክሳ በተባሉ ቀበሌዎች የጣለው ዝናብ ከባድ ጎርፍ ማስከተሉ ከ156 በላይ የአካባቢ ነዋሪዎች ከቤት ንብረታቸው የተፈናቀሉ መሆናቸውና አንድ ሰው ህይወቱን ማጣቱ የዞኑ ጽሕፈት ቤት ገልጿል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ሞሱ ሲጠጣት የመዩ ቱርክ ባይ የሚሸሽ አውሮፓም ያውቁሃል አፍሪካም ያውቁሃል እስያም ያውቁሃል እንኳን የሰው ንጉሥ ውሃ እንኳን ፈርዶሃል እኔመዩ ቱርክ ባይ የሚሸሽ
የሰኞ መስከረም 24 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ጉልቻ ቢቀያየር ወጣ ያጣፍጥም። ጉልቻ ቢቀያየር ወጣ ያጣፍጥም እንበል እንጂ ጉልቻዎቹ ብድግ ብለው እዚያው ነው ተመልሰው የተወዘፉት። የአማራው ክልል የሚሉትን በፕሬዝደንትነት ይመራ የነበረው የፌዴሬሽን ምክር ቤት አፈቀላጤ ሆኗል። መጋዣው ሽመልስ አብዲሳ በቦታው አለ። ማዛ ሸናፊ ወያኔን እንዳገለገለችው ሁሉ ለኮሎኔሉም ተነጥፋ ቀጥላለች። በየቦታው በኢትዮጵያ ላይ የተወዘፉና የሚወዘፉ ተሹመዋል። የችግሩ ዋናው ሰው ኮሎኔሉ ራሱ ዘረኛ ፍራቱን ይዞ ተሸጥሮ ጠቅላይ ሚኒስትር ሆኗል። ሌላ 5 አመታት ረቻቸውን ቢሾፍቱ ሳይሆን በጠባብ ተስፋፊነት አዲስ አበባ ሲያከብሩና ምድረቀሮ ኮሎኔላችንን አናስነካም ከበውናል ብሎ ሲዋርቅ አገራችን በረሃብና ጦርነት በወዴድና በአድ ሻጥር መታመሷን ቀጥላለች። ጉልቻቸውም ለወጉ ለማዕረጉ እንኳን በሚገባል ተቀየረ። ወጡም እንደጎረና ነው። የሌባይነ ደረቅ መልሶ ልብ ያደርቅ የተባለው ከአንድ ዘረኛ ወንዝ ለተቀደዱት ወያኔና ኮሎኔሉ ይሰራል። ሁለቱም ከሐቅም ከሊንታም የተጣሉ ናቸው። በተራራ ፀሐይ መዋሸት ብቻ ሳይሆን ህዝብን ፈሽቶ ያዞምባም ማፍሰስንም ይጋራሉ። ሁለቱም ደጋፊ ባዕዳን አሏቸው። የአሜሪካ ግብረሰናይ ድርጅት ተብዮች ሆኑ እነ ቢቢሲና ሲኤንኤን አይነት ተቋሞች የወያኔ ጭፍን ደጋፊዎች ናቸው። የተጋጣው ጆ ባይደን በኢትዮጵያ ማዕቀብ የሚለው ነገር ዓለሙን ተረድቶ ሳይሆን ዙሪያውን የከበቡት እነ ሱዛን ራይስ፣ ሳማንታ ፓወር፣ ሄርማን ኮን ወዘተ በጅምላ ባፍቀሮ ወያኔ የራሱና ጸረ ኢትዮጵያ ጸረ አማራም ሆነው የቆዩ በመሆናቸው ነው። ገዳዩን ወንጀለኛውን ሰለባ ብለው ትግራይ ትግራይ ሲሉ በረሃብና ፍጅት ለተጠቃው አማራ ህዝብ ድምጽ ትንፍሽ ማድረግ አቅቷቸዋል። በማይካድራ ስንት ሺህ ህዝብ አማራ ተብሎ በተጨፈጨፈበት ቦታ አማራው ትግሬዎችን ፈጀስ ከማለትም ደርሰዋል። በአፋር ህዝብና ህፃናት ላይ የተፈጸመውም የሚነሳ ጉዳይ አልሆነም። የወያኔና የለየላቸውን ካድሬዎቹን እብሬትና ጥበት ትግራይ እንጂ ኢትዮጵያ አይደለንም ማለት እያበረታታ ያለው አሜሪካና ምዕራባውያን መሆናቸው ግልጽ ሆኗል። በኮሎኔሉ ራሱ ጀምሮ ብዙዎቹ ዘረኞችና ጭፍሮቹ የምዕራብ ታማኝ ሎሌዎች በመሆናቸው ኢትዮጵያ በአጣብቂኝ ገብታ ትገኛለች። ወያኔ በአጼ በጉልበቱነትና ተስፋፊነት የቀማውን የወሎ ጎንደር ለመሬት ምዕራብ ትግራይ ብለው አጽድቀውለታል። አሜሪካዊው ጆ ባይደን ከዚህ ቀደም የሱዳኑ ዳርፉርና ሞቃዲሾ ሶማሊያ ጎረቤት መስለውት ቀባጥሮ መሳቂያ ሆኖ ነበርና ወልቃይት ሁመራን ትግራይ ቢል ላንገረም እንችላለን። በሱዳን ከኦምዱርማን ወጣ ብሎ እየሰለጠነ ስላለው የቤኒሻንጉል ጦር ዝምታን የመረጡትም ሚስጥር ሆኖባቸው ሳይሆን ሱዳን የወያኔን መልመሎች ማስተላለፊያ መሆኗን የሚክዱት ያሉት ሳያውቁ ቀርተው ሳይሆኑ ተባባሪ ሆነው ነው። የአሜሪካዋ ባለስልጣን ሱዛን ራይስ የመለስን ተቃዋሚዎች በጅምላ ደንቆሮ ትምክህተኞች ብላ ድጋፍ ለወያኔ መስጠቷን የምንረሳ ሊሆን ከቶም አይገባም። አሁንም ሰፍኖ ያለው መደናገር ታጥቦ ጭቃ እያሰኘብን ነው። ማንኛውም አፈጮሌ የሚያታልለን ይሆንን ይመስል ገዢዎች ነን ባዮቹ ሚሊዮን ከፍለው ግንዛቤያችንን ያጣምሙታል፣ ያሸማቅቁታል። ከጊዜ ጊዜ ለውጥ ሊመጣ ነው በሚል የሞኝ ቀጠሮ ቀይደው ተጫውተውብናል። ኮሎኔሉ የነበረውን ቀጣይ ነኝ ጎይቶምን በጋቢሳ ተክቼ ብቻ እያለ ለውጥ ያመጣልናል በሚል ድጋፍ የሚሰጡት አልጠፉም። በተደጋጋሚ አገርና ህዝብን የካዱት ንግግራቸውን በአፋዊ ደረጃ ዞር ቀየር ባደረጉ ብቻ አመኔታ ሲሰጣቸውም ታዝበናል። ይህ መቆም ያለበት ነው። ሀገርም እንደ ሰው ካልጠበቁት ብድግ ብሎ ይሄዳል ተብሏልና ዜጎች ነቅተውና ዘብ ቆመው ከዘረኞች ጥቃትና ሴራ ተከላካይ መሆን አለባቸው። ህዝብን ወገንን የሚፈጁትን ጨካኞች አገር ወዳድ ወይም ለኢትዮጵያ ተቆርቋሪ አድርጎ መውሰድ ለጠላት መጎንበስ መገዛት ማክተም ያለበት ነው። በዚህ መስክ አገርና ህዝብን ክደው ባንዳ ሊባሉ የሚገባቸው ምሁር በሉን ባዮችን ከህዝብ ጎራ ማስወጣትና ጎራችንን ማጽዳት የግድ ይሆናል። ይህ ማሳሰቢያም ወያኔና የኮሎኔሉ የጥፋት ኃይሎች ያተኮሩበትን ህዝብና አገር ወዳድ ኃይሎችን ይመለከታል። አገኘው በይልቃል ሲተካ ገበየው ሲሄድ ተተካ ባልቻ የተባለው ሁኔታ አይነት አይከሰትም። ጭራሹኑ እንከፍ በእንከፍ ነው። ጉልቻ ቢቀየር ወጥ አያጣፍጥም። ወጥ ሰሪው የማድ ቤቱ ኃላፊ እስካልተቀየረ ድረስ ኢትዮጵያን ዘረኞች ካሴሩባት ጥቃት ለመከላከል በህብረት እንነሳ። ዘረኞች በትግላችን ይወገዱ። የአሜሪካ አዞምባና በኢትዮጵያ ላይ ያደረሰችው ጉዳት በ2006 ዓመተ ምህረት ከ8 ዓመታት በፊት በፍኖተ ዴሞክራሲ ተላልፎ የነበረ ጽሑፍ። የአሁኑ ትውልድ ሊወቀስ ቢገባው ለታሪክ ብዙ ሚዛንና ትኩረትን ባለመስጠቱ ነው። ታሪክ ቅርስ ነው፣ በጀም
ጎዳው ትምህርት ይቀሰምበታል። ባህልም ቅርስ ነው። ለባዕድ ተንበርክኮ ወደ ጎን የማይጣል ታሪክ መርሳት የሌለብን ደግሞ ዛሬም በላያችን ላይ እየተደገመ በመሆኑ ነው። ባዕዳን በአገራችን ላይ የፈጸሙትን በደል አሁንም አባብሰው በመድገም ላይ ይገኛሉ። የቅርቦቹ እነ ሱዳን፣ ግብጽ፣ ሶማሊያ ያደረሱብን አንረሳም። ግብጽ ዛሬም ቢሆን አልተኛችልንም። ሱዳን ደግሞ ስደተኞችን ከመበደልና ለጠረ ህዝቡ ወያኔ አጋር ከመሆን ባሻገር ያገራችንን ለመሬት በወያኔ ፈቃድ ወስዳለች። ምዕራባውያን አገራችን በሙሶሎኒ ጣሊያን ስትወረር ድጋፋቸውን ለወራሪው ነበር። እንግሊዝ የመቅደላውና ሌላው ቢቀር ከጣሊያን መባረር በኋላ ቅኝ ግዛት ልታደርገን አስባ ከሽኮባት ግን በኤርትራና በተገንጣዮች አማካኝነት ኢትዮጵያን ስታጠቃ ቆይታለች። ዛሬም አላቆመችም። የአሜሪካ ግን የተለየ ነው። ከሁለተኛው የዓለም ጦርነት በኋላ ኢትዮጵያን በጃዙር ቅኝ ግዛት ይዛለች። ጦሯንም በመሬታችን ላይ አስፈራለች። ወጣቱን ለመቆጣጠር ደግሞ በዩኒቨርሲቲም ሆነ በሁለተኛ ደረጃ ትምህርት ቤቶች ሰላም ልዑክ የምትላቸውን ልካ አቋሟን እና ባህሏን ከማሻሻጧ ሌላ ለብሔረሰብ ክፍፍል የበኩሏን አራግባለች። በ1953 ዓ.ም ገርማሜ ንዋይ፣ መንግስቱ ንዋይ እና ሌሎችም መፈንቅለ መንግስት ሲሞክሩ ይህንኑ በማደናቀፍ አጼውን በመመለስ አሜሪካ ግንባር ቀደም ሚና ነበራት። ተማሪዎችንም ንቃታቸው ጨምሮ ወደ ግራ ዘንበል ሲሉም የአሜሪካ አስተማሪዎች ከዩኒቨርሲቲ አስተዳደር ጎን በመሆን ታግለዋቸዋል። የአካባቢው የፖለቲካ ይዘት ለውጥ ሲያሳይም አሜሪካ ኢትዮጵያን ለመክዳት ጊዜ አልፈጀባትም። የካቲት አብዮት ሆነ ይህን ትግል ማጅራት መጥቶ ወደ ስልጣን የመጣውን ደርግ በመጥፎ በመፈረጁ የያኔው የአሜሪካ ፕሬዚደንት ካርተር ኢትዮጵያ የከፈለችበትን መሳሪያ ከልክሎ ለዚያድ ባሬ ሶማሊያ ጥቃት አጋለጣት። ወዲያውኑም አሜሪካ የሶማሊያ ወዳጅ ሆና ለወረራው ተገን ሆና ተገኝታለች። ወያኔና ሻዕቢያ ሙሉ ድጋፏን ከመስጠቷ ሌላ እዛን ለሚቀበሉት ለእንግሊዝ፣ ኖርዌይ ወዘተ እርዷቸውን በማሰማት ለገንጣዎች ጥንካሬ ታግላለች። የስለላ መረቦቿም ያገኙትን ለተገንጣዮቹ በማካፈል ያን ዝርክርክ አገዛዝ ከውስጥም ገዝግዘዋለች። ቤተ እስራኤሎችን ወደ እስራኤል ለመውሰድ በተደረገው ዘመቻ የተፈጸመውን ሁሉ ማስታወስ ይገባናል። ወያኔን በረሃብ ሽፋን ሙሉና ፈርጀ ብዙ ድጋፍ ሰጥቶ ለስልጣን ያበቃውና እነ ሱዳን፣ ሶማሊያ አይነቶቹ እንዲተባበሩት ሁሉ ያደረገችው አሜሪካ ናት። አሜሪካ አንድም ከውስጥ አምባገነኑ ሸርሽራ የእነ ተስፋዬ ወልደ ስላሴና ሌሎች የቀጥረኛ ሚና የሚጠቀስ ነው፣ በውጭ ደግሞ ለወያኔ ሙሉ ድጋፍን ሰጥታ ኢትዮጵያን ለጥፋት አመቻቸች። ቅጥረኞቿን ተደራዳሪ አሰኝታ በማሰለፍም የሀገራችንን ጥቅም አሳልፈው ሰጡ። ወደ ለንደን ከሄዱት መካከል ብዙዎቹ በዚያው የተዘጋጀላቸውን የአሜሪካ ቪዛ ተጠቅመው ቀጣሪያቸው ጋር የሚሄዱ ነበሩ። ሄዱም። አምባገነኑ ቤተሰቡና ገንዘባችንን ካሸሸ በኋላ አገርን አጋልጦ ፈረጠጠ። ሄርማን ኮሄን የተባለውም ታሪክ የማይረሳው ጸረ ኢትዮጵያ ወያኔና ሻዕቢያ አዲስ አበባ አስመራን እንዲቆጣጠሩ አደረገ። የአሜሪካ ግብ ይህ ነበርና ቤተ እስራኤሎችንም ተጓጓዙ። በኋላ የኢትዮጵያን ግዛታዊ አንድነት እናከብራለን ያሉት ሁሉ ከመቅጽበት አፈር በላ። ኤርትራን አወቁ። ሻዕቢያ የራሳችንን ህዝበ ውሳኔ ረፈረንደም አካሂዳለሁ ሲል እሰየው አሉት። ዛሬ መለስ ብለን አይናችንን ወደ ዩክሬን ጣል ስናደርግ የአሜሪካን ስንጥቅ ብላትነት ባለ ሁለት ሚዛን መሆንን መገንዘብ እንችላለን። በዚሁ በህዝበ ውሳኔ ጉዳይ ላይ ብቻ ለአሁኑ እንወሰን። በ1954 ዓ.ም ከሩሲያ ተወስዶ ለዩክሬን የተሰጠው ክሪሚያ ግዛት ከ60% በላይ ነዋሪዎቹ ሩሲያዊ ከመሆናቸው በላይ 90%ዎቹም ሩሲያ ቋንቋ የሚናገሩ ናቸው። አሜሪካና ምዕራቡ ዓለም ሩሲያን ለማዳከም ብሔረተኛና ፋሽስታዊ ክፍሎችን ቀስቅሶና በብጥብጣ የሰለጠኑ የአሜሪካና የእስራኤልን ሰላይና ወታደሮችን ልኮ ያካሄደውን ረብሻና ህገወጥ ለዴሞክራሲ የተደረገ አብዮት አድርጎ ከመቁጠሩ ሌላ የክሪሚያ ህዝብ ህዝበ ውሳኔ ሲል ብቻችሁን አትችሉ፣ መላ ዩክሬን ህዝብ መሳተፍ አለበት ሲል በመሟገት ላይ ይገኛል። ሻዕቢያ ለብቻው በቁጥጥሩ ስር ያስገባውን ህዝብ ይዞ ያውም ነጻነት ወይም ባርነት ከሚለው ምረጡ ብሎ ሲሰየምና የኢትዮጵያ ህዝብና አገር ወዳድ ኃይሎች ደግሞ መላ የኢትዮጵያ ህዝብ በህዝብ ውሳኔ መስጠት አለበት ሲሉ አሜሪካ ከሻቢያ ጋር ጎን ቆማ ያ በህዝብ ውሳኔ ላይ የቀለደ ሂደት ለሻቢያ ባመቸ ሁኔታ ተካሂዷል። መላ የዩክሬን ህዝብ በክሪሚያ ውሳኔ ላይ ይሳተፍ ብሎ መድረቅን ታዲያ ምን አመጣው ዛሬ? የአሜሪካ ፍትህና ዲሞክራሲ አልፋ ኦሜጋው የአሜሪካ ብሔራዊ ጥቅም ነው። ወያኔ ምርጫ 97 ያገኘውን ህዝባዊ ድል በርሽቻናና አፈና ሲያጠቃን በስልጣን ሲከም አሜሪካ ይህ ነው የሚባል ተቃውሞ አላቀረበችም፣ ማዕቀብ የሚባልም አልሰማንም። ጨቋኝ አገዛዞች ለአሜሪካ ጥቅም እስከተገዱ ድረስ ዜጎቻቸውን ቢገድሉ አይጠየቁም። ለዚህም ነው የዓለም የለየላቸው አምባገነኖች የአሜሪካ ወዳጆች ሆነው ድሮም ዛሬም ያሉት። የምስራቅ ኮንጎ ህዝብና የጋምቤላ ዜጎቻችን ሲጨፈጨፉ ዝም ያለች አሜሪካ ዳርፉር ብላ እሪ ከማለት ግን ያገዳት የለም። የሶሪያን አሳድ ለመገልበጥ ከጨካኝ አክራሪዎች ጋር አሜሪካ ከማበሯ በተለይ በቅርቡ አንድ ከፍተኛ የደህንነት ኃላፊ አሁንም ቢሆን የአሳድ የስለላ መዋቅርና የአሜሪካው ሲአይኤ መረጃ ይለዋወጣሉ። 5 ሚሊዮን የኮንጎ ተወላጆችን ለሞት የዳረገው ጦርነትን አካሄድ ሚሊሺያዎች በመሰረቱ በአሜሪካና እንግሊዝ እየተረዱ ያሉ መሆናቸው ይህም ለወርቅ አልማዝ ኮልታን ዝርፊያ መሆኑንም አረሳንም። ኤርትራ በራሷ ውሳኔ ትገንጠል፣ ክሪሚያ ግን አትችልም የሚለው የዋሽንግተን ሁለት ሚዛን ግለኛ መርህን ያጋልጣል። አሜሪካ በአፍሪካ ምድር ኢትዮጵያን ጨምሮ 9 የጦር ሰፈሮችን መስርታለች፣ ብዙ መቶ ወታደሮችንም አስፍራለች። በአፍሪካ ውስጣዊ ጉዳይም ጣልቃ በመግባት ላይ ናት። ዛሬ በዩጋንዳና በሱዳን ጉዳይ ጣልቃ ገብነትን የሚደግፉ እነ ጆን ፔንደርጋስት አይነቶቹ አሜሪካውያኖች ስናያቸው ትላንት ወያኔን ደግፈው ተቃዋሚውን ሁሉ ደርግና ትምክህተኛ አማራ ብለው ወያኔን የደገፉ መሆናቸውን መዘንጋት አይገባንም። አሜሪካ ከዓመት ዓመት ለቤንዚን ፍላጎቷ አፍሪካ ላይ ይበልጥ እየተመካች በመምጣቷ የሚታይ ነው። ስለሆነም አፍሪካን መቆጣጠርና ከቻይናም ጋር ባላት ፉክክር የበላይነትን በአፍሪካ ስቃይና መከራ ላይ ለመያዝ የቀየሰችው ጎዳና እንዳለ ክርክር አያሻውም። በጦር ሳይቀር አፍሪካ ሀገሮችን የምትወረውም ፈረንሳይ ሌላ ጉዳይ ወይም ፍላጎት የላትም። ማሊን የወረረችው በኒጀርም ለኒኩሌር አስፈላጊ የሆነ ዩሬኒየም ስላለ ነው። መካከለኛው አፍሪካ ሪፐብሊክ መሪ የተገለበጠው በፈረንሳይ ሴራ ሲሆን ከቻይና ጋር ትስስርን በማብዛቱ ነው። ኢትዮጵያም አፍሪካም ለአዲስ ቅኝ ግዛታዊ ቁጥጥር እየተጋለጡ ነው። ወያኔ ደግሞ አገሪቷን እየቸበቸበ መሆኑ ህዝብ የሚያውቀው ጉዳይ ነው። አሜሪካ መንግስት ዋና የውጭ እርዳታ ተቀባይም ነው። ማን የታሰሩትን ፍታ ብሎ ሲያስጨንቀው፣ ማን ዴሞክራሲን ረገጥክ ብሎ ተው ሊለው፣ አሜሪካ እንደው 22 ዓመት ታየች። እንዲያውም ታጋይና አገር ወዳድ ኃይሎችን ለማደናቀፍ በአሁኑ ጊዜ ሻጥሯን አጠናክራለች። ኢትዮጵያዊ ሰላዮቿን በስፋት አስተማርታለች። ነገ ጉድ ቢፈላም ዳግም በሀገራችን የበላይነትን ለመያዝ ቅጥረኞቿን እያዘጋጀች ናት። በኢትዮጵያ ስልፍ ጠረፋ በረከተ። ድረገጾችና ጋዜጦች ታገዱ፣ ጋዜጠኞች ታገቱ፣ ተቃዋሚዎች ተገደሉ የሚባለውን ትታ በአሁኑ ጊዜ ለእነዚህ ድርጊት ዋና አራማጆች የሆኑትን የደብረ ጽዮንን አንጃ በተለይ በርቱ እያለች በመደገፍ ላይ አለች። የፍስፍስ ተቃዋሚዎችን ሳይቀር አባብላ እየገዛችና ወያኔን ለማስደገፍና ለማጀብ ጸረ አማራ ዘመቻውን ለማጠናከር ለምሳሌ በኖርዌይ ተጠቅማ እነ ሊንች የመሳሰሉትን ሁሉ እያዘጋጀች ናት። ዋናው ጥቃት ያተኮረው በኢትዮጵያ እንደ አገርና በአማራው እንደ ህዝብ መሆኑን ማንም አያጣውም። አሜሪካ ብሔራዊ ጥቅሟን ማሳደዷ የሚጠበቅ ነው። ለጨፈኑ ላሞኛችሁ የሚለው ንቀቷ ነው ውግዘትን የግድ የሚለው። ኢትዮጵያን ደግማ ደጋግማ በድላለች። የህዝብን ትግል ለማፈን ከአምባገነኖቹ ጋርም በመላ አፍሪካ ገጥማለችና ለኢትዮጵያ ህልውናና ሉዓላዊነት ወዳጅ ሳትሆን ጋሬጣ ናት። ይህን መገንዘብና ማወቅ ተገቢ ነው። ሙጋቤ ላይ የደረሰውን ውግዘትና በባሰው መለስ ላይ የተሰማውን ተቃውሞ ሚዛን ማየት ያስፈልጋል። ምዕራቡ የጠላው ሲወገዝ በዩክሬንም ታይቷል። የወደደው ደግሞ በጭራሽ እሺ አይባልም። ይህ ነው የአሜሪካ አቋምና ዴሞክራሲ ማለት። ከዚህ ጎራ ለኢትዮጵያ መፍትሄም መሻት የሀገርን እጣና ህልውና ባይመለከት ኖሮ ያስቅ ነበር።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ልዩ እትም ሚያዚያ 2005 ዓመተ ምህረት ቀን የሰጠው ቅል ድንጋይ ይሰብራል። ወያኔ የክፍፍል ፖለቲካውና መዘዙ በቅርቡ ከቤኒሻንጉል እና መተከል ክልል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና ዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል። ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የከፈፈልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በህዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመላክት ሆኗል። ባለፉት 20 ዓመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ማጣታቸው ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። ባርባጉጉ በበደኖ ባሰቦት ባሰሶ አማሮች ተጨፍጭፈዋል። ከቤት ንብረታቸው ተባረዋል። ከባሌ ከአርሲና ከሐረር የአማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ በጉጂና በቦረና በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። ባሶሳ በበርታ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል። ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ክፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የክፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚክድ ሲሆን አገሪቷ በ1982 ዓመተ ምህረት በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የክፍፍል ፖሊሲ ለአገርና ለሕዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቀሶና ታግብሎ በተግባር እንድትገነጠል ያደረገው ወያኔ
በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የተነሰሰውን የከፈፈል ፖሊሲ መሰረተ ቢስነት ለማስረዳት ስለ ሀገር ምንነትና መስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። አገር አንድ አካባቢ የተለያዩ ሰዎች በአንድነት በመኖር የሚፈጥሩት የርስ በርስ ትስስርና አደረጃጀት ሲሆን በአሁኑ ወቅት በዓለም ላይ ነጻ ከሚባሉት ወደ 200 ከሚደርሱ አገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ መልክዓ ምድር ቅርጽ ሊይዙ የቻሉት በመቶና በሺህ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ አገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉስ ወይም በመመሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር አንድ ህዝብ የሚለውን ስሜት በስነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለአገር መመስረት ብቸኛ ምክንያት አይደለም። በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ ዜጎች ብቻ ሲገነባ፣ በሌሎች ቦታዎች ለምሳሌ እንደ ህንድ አይነት በመንግስት ደረጃ የሚታወቁ ከ400 ቋንቋዎች በላይ እንዳሉ መረዳት ይቻላል። እንግሊዝ፣ አሜሪካ፣ ካናዳ፣ አውስትራሊያና ኒውዚላንድ ቋንቋቸው እንግሊዝኛ ቢሆንም የተለያዩ አገሮች ናቸው። አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሀገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሺህ ክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ፣ በህንድ ሆነ በቻይና የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው በአንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። አገራችንም ዘመናዊ መልክ የያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም ሀገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተውን የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉሥ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስከበር ሂደቶች ተፈጽመዋል። በአንድ አካባቢ የሚኖረው ህዝብ በአንድ ወቅት አስከባሪ፣ በሌላ ወቅት ገባሪ ሆኖ ኖሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገባት በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞው እንቅስቃሴና ወይም እንደ ግራኝ መሐመድ አይነቶቹ ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎውና በሸዋ አማራ ላይ ነው። የትግራዩም አጼ ዮሐንስ ያስገበሩት አማራውን ወይም አፋሩን ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል ብዙ ልቂቶችም ደርሰዋል ይሁን እንጂ የረጅም ዘመን የጦርነት ታሪክ የኢትዮጵያን ህዝብ እርስ በርስ አጋምዶታል በንግድ ግንኙነት በሃይማኖት ማስፋፋት በህዝብ ዝውውር በስደት በጋብቻ ወዘተ በህዝብ መካከል የተደረጉት እንቅስቃሴዎች ቋንቋ ባህልና ልማዱ እንዲወራረስ አድርጓል ይህ በህዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል ይህ የጋራ ታሪክና እርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሰረታዊ ጥቅም ጋር ተዳምሮ ነው ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው አገራችን ኢትዮጵያ ለእኛ ለኢትዮጵያውያን የሰብዕናችን የክብራችን የወጋችን የባህላችን የማንነታችን መግለጫ ነች ዘመናዊ የመንግስት አስተዳደር እውን ከሆነባት ከ19ኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኖረዋል ባድዋ የውጭ ወራሪዎችን መክተው የሀገራቸውን ነጻነት አስጠብቀዋል በ1928 ዓ ም ጣሊያን በወረረበት ጊዜም ኢትዮጵያውያን በቋንቋ በዘር በሃይማኖት የተከፋፈሉበት ሁኔታ ሳይሆን 5 ዓመት ሙሉ በጀግንነት በዋና መልኩ አንድ ላይ በመቆም ወራሪውን ጠላት አስወግደዋል የትግራይ ሆነ የአማራ የኦሮሞ ሆነ የወላይታ የአፋር ሆነ የጉብዝ የሀዲያ ሆነ የሶማሌ ዜጎች በአንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል ለዚህም ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል ይህ በረጅም ጊዜ የተገነባው አገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም አንድነትን የሚያጎለብቱና የሚያጠናክሩ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው ሁሉም ብሔርና ብሔረሰብ በኩል ደረጃ መብቱ ተጠብቆለት ኑሯል ማለትም አይቻልም ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በርከት ያሉት ብሔርና ብሔረሰቦች ተጨቆነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ በነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል ኦሮሞው በደቡብ ያሉ የተለያዩ ብሔረሰቦች አፋሩ ሶማሌው ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቅርበዋል ትግልም አካሂደዋል በአጼውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል እየተካሄዱም ናቸው የምዕራብ ሶማሌ ነጻ አውጪ ድርጅት የነዋቆ ጉቱ እንቅስቃሴ የነታደሰ ብሩ የኦነግ የኤርትራው የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ህይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለአገሪቷ ህልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል በስልሳዎቹና በሰባዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለስርዓት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ ለብሔርና ብሔረሰብ ጥያቄ ተገቢው ዲሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ህልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይል እርምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ሕይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የአገራችን ሉዓላዊነት አደጋ ላይ እየወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንቅስቃሴውን እንመራለን በሚሉት ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት እየመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የሕዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦቹ የተነሳው የፍትህና የእኩልነት ጥያቄ መልስ ሊያገኝ አልቻለም። ችግሩን ለመፍታት በሚል በአምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም። ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን ክንድ አፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የሰረጸ ስለሆነ በየጊዜው በደልና ብሶት ቢኖርም በሕዝቦች መካከል ወደ መለያየት የሚያደርስ መሠረታዊ ምክንያት አልነበረም። በአገዛዞቹ የተፈጠረው በደልና ጭቆና በወቅቱ መልስ ሳያገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ፣ በገዢዎች ከተራገበና ከተባባሰ፣ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞ መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። በአብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከሕዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከሕዝብ ተነጥሎ ጉልበቱ በዛለበት ወቅት በለሴ ቀና ወያኔ በወታደራዊና ኃይል በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌዴራል ስርዓትና በሕገ መንግሥት ተብዬው ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የሕዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ አገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና አዳክሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየስ ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት ኤርትራ ሙሽራን ከማስገንጠል በተጨማሪ የመገንጠልን መብት በሕገ መንግሥት ተብዬ ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ሥልጣን አልባ መብት አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ሕዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግሥታት ድርጅት ደብዳቤ በመጻፍ ሻቢያ ኤርትራን እንዲገነጥል ተባብሯል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረግ ጋር አለወደብም አስቀርቷታል። የመገንጠልን መርት የሚፈቅደውን አንቀጽ 39 ሕገ መንግሥት ተብዬ ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁልጊዜ በህልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ህልውናና የህዝቦቹ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል የጥላቻ መርዝ እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ህዝብ አንድነቱ እንዲላላ ተነጣጥሎ እንዲዳከም ለአገሩም ሆነ ለመብቱ በአንድነት ቆሞ ጠንካራ በትር ባገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ ባንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ የሆኑ ብሔረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከሚለው በ1982 ዓመተ ምህረት ሲሰነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የከፈፈል መልካም እድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን ባንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን፣ በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ሕዝብ አንድነት ላይና በአገሪቷም ህልውና ላይ ምን ጊዜም ሊፈነዳ የሚችል ፈንጂ አብሯል። ክልሎቹ የተከለሉት በጥናት ላይ በተመሰረተ እውነታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። 9 ከሚባሉት ክልሎች መካከል 4ቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። 4ቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንዱ ቋንቋ ተናጋሪ በቁጥር ቢበዛም ውህዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ውህዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎች ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችቷል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በሕገ መንግስት ተብዬው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኑ እንጂ የየትኛውን ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከመበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ልዕልናና በሕዝቦቿ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ውህዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ በአሰቦት፣ በአርባ ጉጉ፣ በአሰፋ፣ በኦጋዴን፣ በአዋሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና የአብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጠር ከብሔረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ፣ የአገርና የወገን ፍቅር ሊያንገበግባቸው የሚገባ፣ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው በአምባገነኑ አገዛዝ ላይ መተሰ ማሳረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ ሲደባደቡ መታየታቸው የከፈፈሉ ጠንቅ ምን ያህል ስር እየፈደደ የመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት 20 አመታት ይህ አካባቢ ወይም ይህ ወሰን ለኔ ይገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት ደም መፋሰስን ያስከተሉ ግጭቶች፣ በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት፣ ዴሞክራሲና ነጻነት እውን እስካልሆኑ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የክፍፍል ፖሊሲን በመዘርጋት ወያኔ ለተወሰነ ጊዜ የስልጣን እድሜ ቢያገኝም ህዝብ ካመረረና ካመጸ ደግሞ በአጭር ጊዜ ውስጥ ሊወገድ እንደሚችል የሀገራችንም ሆነ የሌሎች ሀገሮች ታሪኮች ያረጋግጡልናል። የክፍፍሉ ጠንቅ ወያኔ ሲወገድ ምን አይነት መልክ እንደሚይዝ መተንበይ ባይቻልም አደጋውን ግን ማቃለል አይቻልም። ስለሆነም ምን መደረግ አለበት የሚለው ጥያቄ መልስ ፈላጊ ነው። ያፓ ከዚህ በፊት በተደጋጋሚ በዚህ በኩል አቋሙን የገለጸና ያብራራ ሲሆን የችግሩን አሳሳቢነት በመረዳት አሁንም በማያዳግም ሁኔታ ግልጽ ማድረግ ይሻል። መልሱም አመለካከትን ከማስተካከል ጀምሮ በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና የአጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በአገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር፣ የራሳቸውን ባህል የማዳበር፣ በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢ ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የእኩልነትና የፍትህ ጥያቄዎችን የሚያነሱ ብሔር ብሔረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹ ናቸው ማለትም አይደለም። በአርባ ጉጉም ሆነ በበደኖ የደረሰውን እልቂት ያስቆሙ፣ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ፣ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች፣ እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ፣ በብሔርና በብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና የእኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌዴራል ስርዓት ተቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌደራል ያስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በህዝብ ይሁንታ መደረግ ይኖርበታል። የትኛውም ቋንቋ ተናጋሪ የትኛውም ብሔረሰብ ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር ቤተሰብ የመመስረት የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዲሞክራሲያዊ ስርዓት ውስጥ ህዝብን ወክላለሁ የሚል መንግስት የህዝብን መብት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌዴራል አስተዳደር የአካባቢው አስተዳደሮች ተግባራቸውና የስልጣን ከፈፈላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ ሁሉም ብሔርና ብሔረሰብ በአገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የከፈፍል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመክን የምንችለው ያንዳችን ቁስል ለሁላችንም ሲሰማን ያንዱን በደልና ብሶት የሁላችንም ማድረገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያኑ መካከል እየተደረገ ያለው የትግል አጋርነት በቤኒሻንጉልም ሆነ በጋምቤላ በአማራው ላይ የተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ልዩ ልዩ ጊዜ በተለያዩ ብሔረሰብ አባላት ላይ ሲወሰዱ የነበሩትን በኃይል የማፈናቀል እርምጃዎች የተለያዩ ብሔረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንቅስቃሴ ነው። በቋንቋ በብሔር ወዘተ ልዩነት ላይ ተመስርተው የሚደረጉ ግጭቶችን ለማጥፋት በተለያዩ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞም በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱ እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። ይህ ጠባብ ቡድን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌለው የኢትዮጵያ ህዝብ በዚህ ጠባብ ቡድን የሚረገጥና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌታችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትገልጽ በየጊዜው ውሃ ካልጠጣ ካልተኮተኮተ ይጠወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌታችንና ቅርሳችን የሆነውን አንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸቅ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥረታችን እንጠብቀው። በእኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል። እናቸንፋለን።
ግንባርክን አሳየው።